በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ከረማችሁ? የምንነጋገርበት ርዕስ የሚሆነው ወንድ ልጅም ወለደች። ይህ ኃይለ ቃል የሚገኘው በኦሪት ዘጸአት ምዕራፍ 2:3 ላይ የሚገኝ ነው። ከምዕራፍ 2 ጀምሮ ያለውን ታሪክ መነሻ በማድረግ እንነጋገራለን። እንዲህ ይላል ከቁጥር 1 ጀምሮ ያለው፣ ከሌዊ ወገንም አንድ ሰው ሄዶ የሌዊ ልጅ አገባ፣ ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራ አለቀለቀችው፣ ሕፃኑንም አኖረችበት። በወንዝ ዳርም ባለ በቄጠማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጐበኘው ነበር። የፈርዖን ልጅም ልትታጠብ ወደ ወንዝ ወረደች፣ ደንገጦሮቿም በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች። ደንገጠሯንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆም ሕፃኑ ያለቅስ ነበር፣ አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልኝ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴት ልጆች ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። ታሪኩ ይቀጥላል። እንግዲህ ይህ የተወለደው ወንድ ልጅ ከታሪኩ እንደምንረዳው ሊቀ ነቢያት ሙሴ ነው። ይህ ወንድ ልጅ የተወለደበት ጊዜ ሕዝበ እስራኤላውያን በግብጽ ባርነት በነበሩበት፣ በግብጽ ብዙ ፍዳዎችና መከራዎችን ይቀበሉ በነበሩበት ዘመን ነው። ሕዝቡ ነጻነትን በጣም በሻተበትና በፈለገበት አስጨናቂና ከባድ ኑሮ በግብጽ ባርነት በሚኖርበት በዚህ ሰዓት የሊቀ ነቢያት ሙሴ መወለድ ታሪኩን፣ ክስተቱን ልዩ ያደርጓል። ወይም የነበሩበት የፍዳ፣ የመከራ፣ የሰቆቃ ዘመን ወደ ተሻለ፣ ወደ መልካም፣ ወደ ጥሩ፣ ወደ ፍስሐ፣ ወደ ተስፋ ዘመን ለመሸጋገር ትልቅ መነሻ ነው የሆነው የዚህ ወንድ ልጅ መወለድ። በወቅቱ ፈርዖን የእስራኤል ወንዶች ልጆችን በሙሉ ሲወለዱ ይገድላቸው ነበር። ምክንያቱም እነዚህ ወንድ ልጆች ሕዝበ እስራኤልን ነጻ ያወጣሉ፣ ከአገዛዜ ያላቅቋቸዋል የሚል ከፍተኛ ስጋት ስለነበረው ፈርዖን ወንዶች ልጆችን በሙሉ ይገላቸው ነበር። ሙሴ ፈርዖን የእስራኤል ወንዶች ልጆችን በሚገልበት በዚህ አስጨናቂ ሰዓት ነው የተወለደው። በዚህ አስጨናቂ ሰዓት የተወለደው ሙሴ እናቱ እጅግ በጣም ጠንካራ ስለነበረች እንዲሞት አልሻተችምና 3 ወር ሸሸገችው ይላል። 3 ወር ደበቀችው። ይህ መልከ መልካም፣ ይህ ጥሩ የሆነው፣ ይህ ለእስራኤል ታሪክ ይሰራል ተብሎ የታሰበው ሙሴ እንዳይሞት 3 ወር ሸሸገችው። ከዚያ በኋላ ነው በሳጥን አስቀምጣ ወደ ባህር የወረወረችው። አባ ጎርጎርዮስ ዘኑሲስ ስለዚህ ወንድ ልጅ እንዲህ ብሎ ይገልጻሉ። በኦሪት ዘጸአት ላይ የተጠቀሰው ይሄ ወንድ ልጅ መልካምነት ነው ይላሉ። መልካምነት ነው ሲሉ እንዲህ ያብራሩታል። የሰው ልጆች በዚህ ዓለም ላይ መልካምነትን አምጠው መውለድ መቻል አለባቸው። ይቺ ዓለም ለመልካምነት ቦታ የላትም። ለመልካምነት ምንም አይነት ክብር አትሰጥም። ይሄንን መልካምነትን እምትንቀውን፣ መልካምነትን ቦታ የማትሰጠውን ዓለም ለማሸነፍ፣ በዓለም መካከል መልካምነትን ለመውለድ ክርስቲያኖች፣ የእግዚአብሔር የሆኑ ልጆች ዘወትር ማማጥ እንዳለባቸው፣ ወንዶች ልጆች በዓለም ላይ መወለድ እንዳለባቸው፣ የእነዚህን ወንዶች ልጆች መወለድ ዲያብሎስ የክፋት አበጋዝ የእርሱም ሰራዊት የእርሱን ሀሳብና ዓላማ ከዳር ለማድረስ የሚንቀሳቀሱ አካላት በሙሉ እንደማይፈልጉ እንደሚገሏቸው፣ ይሄም ሆኖ ሳለ ወንድ ልጅ ግን መወለድ እንዳለበት ይናገራሉ። ስለዚህ ይሄ ሕዝበ እስራኤልን ነጻ ያወጣ ዘንድ የተወለደው መልካም፣ ይሄ ሕዝበ እስራኤልን ነጻ ያወጣ ዘንድ የተወለደው ደጉ ጥሩ ልጅ
ክርስቲያኖች በዚህ ዓለም ላይ እለት እለት ሊወልዱት የሚገባ ወንድ ልጅ ነው። ዓለምን ወደ መልካምነት ለማምጣት፣ ዓለምን ወደ ተሻለ አስተሳሰብ ለማምጣት፣ ዓለምን ወደ ሰማያዊ አመለካከት ለማምጣት፣ ዓለምን ወደ መንፈሳዊ አመለካከት ለማምጣት፣ ወደ ደግነት፣ ወደ ቸርነት፣ ወደ የዋህነት፣ ራስን ወደ መግዛት፣ ወደ መንፈስ ፍሬዎች፣ ወደ መንፈሳዊነት ማማ ለማውጣት ክርስቲያኖች ሊወልዱት የሚገባ ወንድ ልጅ አለ። በተለይ በዚህ አዲስ ዘመን ላይ ሆነን የምንሰንቀው ትልቁ ራዕይ ይሄ ነው መሆን ያለበት። በሉቃስ ወንጌል ምዕራፍ 3 ላይ እንዲህ የሚል ቃል እናገኛለን። ምዕራፍ 3 ከቁጥር 2 በኋላ ያለውን ነው ማነብላችሁ። የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምጽ አዘግቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሻካራውም መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔርን ማዳን ይዩ ተብሎ እንደ ተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ። እንግዲህ ቅድስት ቤተ ክርስቲያን ቅዱስ ዮሐንስ ብላ የአዲስ ዘመንን የመጀመሪያ ዕለት የሰየመችበት ልክ አዲሱን ዘመን ስንጀምር በተሻለ ርእይ፣ ለመልካምነት በተሻለ ርእይ፣ ለደግነት በተሻለ ርእይ፣ ይህንን አባጣ ጉርባጣ የሆነውን አመለካከት ለማስተካከል፣ እኛነታችንን በንስሐ ለመለወጥ፣ በቤተሰባችን ውስጥ ያለውን ጎርባጣ አመለካከት፣ በአካባቢያችን ያለውን ጎርባጣ አመለካከት፣ በዓለም ያለውን ጎርባጣ አመለካከት በማስተካከል የሰዎች ልቦና እግዚአብሔርን ለማስተናገድ የተሰናዳ ምቹ ልብ ሆኖ እንዲዘጋጅ ለማድረግ መቁረጥ አለብን። በዚህ ዓለም ላይ ያለን እድሜ፣ በዚህ ዓለም ላይ ያለን ኑሮ የአገልግሎት ኑሮ ነው። ወንዶች ልጆች ሆነን ሰዎችን ወደ ነጻነት ለማሸጋገር የምንቆርጥበት ኑሮ ነው። የእረፍት ኑሮ አይደለም። ከፈርዖን ጋር ግብግብ በምንገጥምበት ኑሮ ነው። ከእስራኤል አዋላጆች ጋር ግብግብ በምንገጥምበት ኑሮ ነው። እንግዲህ ነቢየ እግዚአብሔር ሊቀ ነቢያት ቅዱስ ሙሴ እስራኤል እንደዚህ አይነት አስጨናቂ ጊዜ ላይ በነበረችበት ሰዓት ነው የተወለደው። መልካምም እንደሆነ ባየችው ጊዜ ይላል 3 ወር ሸሸገችው። የወለድናቸውን መልካምነቶች፣ የወለድናቸውን ርእዮች፣ የወለድናቸውን ተልእኮች፣ ስለ ቤተ ክርስቲያን የምናስባቸውን ነገሮች ዝም ብለን አይደለም የምንወረውረው። እንዲጠነክር የምናደርግባቸው ጊዜያት አሉ። እንዲጎለምስ የምናደርግባቸው ጊዜያት አሉ። በጸሎት እንዲበረታ የምናደርግባቸው ጊዜያት አሉ። እርግጥ ነው ለቤተ ክርስቲያን ብዙ እናስብ ይሆናል። እርግጥ ነው ለአገልግሎቱ ብዙ እናስብ ይሆናል። እርግጥ ነው ለመንፈሳዊ ሕይወቱ፣ ለንስሐ ሕይወቱ ብዙ እናስብ ይሆናል። ግን የተወሰነ ደግሞ የምንሸሽግበት የጽሞና ጊዜ ያስፈልጋል። ከራሳችን ጋር የምንመካከርበት ጊዜ፣ በእውነት ወስኛለሁ ወይ ለአገልግሎት? በእውነት ለመንፈሳዊነት ወስኛለሁ ወይ? በእውነት ለንስሐ ሕይወት ወስኛለሁ ወይ? በእውነት ጥርጊያውን ለማቅናት ወስኛለሁ ወይ የምንልበት ጊዜ ያስፈልጋል። ከዚያ በኋላ ነው እንግዲህ ወደ ዓለም የምንለቀቀው። ከዚያ በኋላ ነው መንፈሳዊነታችንን ለፈርዖን ልጅ የምናሻማው፣ ለሕዝብ እስራኤል የምናሻማው፣ ለግብፅ የእስራኤልን ነጻነት ለማይወዱ አካላትም ከዚያ በኋላ ነው የምናሻማው። ከዚያ በኋላ ወደ ባህር ወረወረችው ይላል። አሁንም አባ ጎርጎርዮስ ዘኑሲስ ይሄ ባህር እኛ የምንኖርበት ዓለም ነው ይላሉ። በባህር ውስጥ ሁሉ ነገር እንዳለ፣ ማዕድናቱ፣ እጽዋቱ፣ እንስሳቱ፣ እጅግ በጣም ብዙ ነገሮች እንዳሉ ሁሉ በዚህ ዓለምም ላይ ብዙ አመለካከቶች አሉ። ስለ እግዚአብሔር ህልውና የማያምኑ ብዙ ፈላስፎች ሊያጋጥሙን ይችላሉ። ስለ እግዚአብሔር አምላክነት የማያምኑ ብዙ መናፍቃን ሊያጋጥሙን ይችላሉ። ስለ ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም መሆን ከባህሪ አባቱ ከአብ ያለ እናት ከእናቱ ከድንግል ማርያም ደግሞ ያለ አባት ስለ መወለዱ ስለ ባህሪ ሕይወቱ መንፈስ ቅዱስ የማያምኑ በጣም ብዙ አካላት ይኖራሉ። እጅግ በጣም ፖለቲካዊ አመለካከታቸው እነርሱን ስለዋጣቸው ክርስትናን ከፖለቲካዊ አመለካከት ጋር ቀላቅለው የሚመለከቱ ብዙ አካላት ይኖራሉ። ቤተ ክርስቲያንን ለገንዘብ ፍላጎታቸው፣ ለገንዘብ ጥማታቸው ደግሞ እንደ ድልድይና እንደ እንጀራ መቁረሻ ሊጠቀሙባት የሚፈልጉ እጅግ በጣም ብዙ አካላት ይኖራሉ። እነዚህ ሁሉ ቤተ ክርስቲያንን እንቅ አድርገው የያዙ ግብፃውያን ናቸው። በእነዚህ መካከል ነው እንግዲህ ሙሴን የምንወረውረው። በዚህ ዓለም መካከል ነው እንግዲህ ሰው በዚህ ዓለም ላይ በሚኖርበት ጊዜ እነዚህ አሁን የተከስኳቸው የጥፋት አበጋዞችም ሰዎችን ለመቅመጽ የራሳቸው ሩጫ ይሮጣሉ። መናፍቃኑም በራሳቸው መንገድ፣ አይዛቡም በራሳቸው መንገድ፣ የቤተ ክርስቲያን የውስጥ ችግሮችም ደግሞ በራሳቸው መንገድ። ቤተ ክርስቲያን ውስጥም ኖረው ቤተ ክርስቲያንን ለማፈራረስ የሚጥሩ አካላትን በራሳቸው ጎዳና የሚማመለመሏቸው ብዙ አካላት አሉ። ሙሴ በእነዚህ መካከል መወርወር አለበት። መልካምነትን መስበክ መቻል አለበት። ሙሴ የዚችን ቤተ ክርስቲያን ውበት ማሳየት መቻል አለበት። ሙሴ የቅዱስ ዮሐንስ አፈወርቅን አስተምሮ ማሳየት መቻል አለበት። ሙሴ በቅዱስ አምላካችን በኢየሱስ ክርስቶስ የተመሰረተችዋን የዚችን ቤተ ክርስቲያን እናትነት፣ ጥንታዊነት፣ ታሪካዊነት፣ ታላቅነት በአደባባይ መስበክ መቻል አለበት። ያን ጊዜ ነው የፈርዖን ልጅ አግኝታ የምትሸምተው። ያን ጊዜ ነው የፈርዖን ልጅ በውበቱ የምትማረከው። አገኘችው ይላል፣ ወደዛ ለመዝራናት ትሄዳለች። ወደ ዓለምና ሻማ በየሚዲያው፣ በየጋዜጣው፣ በእያንዳንዱ አጋጣሚ፣ በእያንዳንዱ መድረክ ስለዚህች ቤተ ክርስቲያን ታላቅነት፣ ስለዚህች ቤተ ክርስቲያን ቅድስና፣ ስለ መንፈሳዊነት ትርጉም፣ ስለ ሰማያዊ ሕይወት ታላቅነት በእያንዳንዱ አጋጣሚ መናገር መቻል አለብን። መልካምነታችን የጋን ውስጥ መብራት ሆነን ብቻ የምንይዘው አይደለም። ይሄን መልካምነት ያላገኙ እጅግ በጣም ብዙ አፍሪካውያን አሉ፣ በዚህ ቤተ ክርስቲያን ውበት የተመሰጡ ግን ያልደረስንላቸው። ይሄን መልካምነት ያልተረዱ በሀገር ውስጥም ብዙ ያልተጠመቁ ወገኖች አሉ። ከተጠመቁ በኋላም አረም የዋጣቸው ብዙ ወገኖች አሉ። ለነዚህ ሰዎች ሙሴ ሊደርስላቸው ይገባል። ወደ እነርሱ ሊወረወር ይገባል። በሐሳብ፣ በርእይ፣ በገንዘብ፣ በማስተማር አላማ ተልእኮ ሰንቆ በመንቀሳቀስ በዚህ አዲስ ዓመት ላይ እንደዚህ አይነት ርእዮችን መሰነቅ መቻል አለበት። ያን ጊዜ የአመፀኛው የአምባገነኑ ህዝብ እስራኤልን አስጨንቆ የሚገዛው የፈርዖን ልጅ ሙሴን ታገኘዋለች። ስታገኘው ቅፍ አድርጋ ትወስደዋለች። የእኛን መልካምነት እኮ ካለማግኘታቸው የተነሳ ነው እንጂ ብዙዎች የጠፉት። እውነት የዚችን ቤተ ክርስቲያን ውበት ለዓለም በግልጽ ማውጣት ብንችል፣ እውነት የተክለ ሃይማኖትን ተጋድሎ በግልጽ መመስከር ብንችል፣ እውነት ቤተ ክርስቲያን ያለፈችበትን ውጣ ውረዶች ታሪኮች፣ ከመናፍቃን ጋር ያለፈችባቸውን ግብግቦች፣ ከውስጥ ችግሮች ጋር ያለፈችባቸውን ግብግቦች፣ እንዲሁም ከመጥፎ ከጨካኝ ነገስታት ጋር ያለፈችባቸውን ግብግቦች ብናስረዳ፣ በዚህ ቤተ ክርስቲያን ውበት የማይመሰጥ ማን አለ? በአስተምህሯ የማይመሰጥ ማን አለ? በታሪኳ የማይመሰጥ ማን አለ? አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በኋላልን ውለታ የማይመሰጥ ማን አለ? ማን ተናገረ? ማን መሰከረ? ማን አሳየ? ማን እውነትን ነጻ ለማውጣት እልህ ተጋብቶ እውነትን ነጻ ለማውጣት ወኔ ሰንቆ ማን ታገለ? ወደ ዓለም ገና ይቺ ቤተ ክርስቲያን አልተወረወረችም። ገና አልሰበክንም። ገና አልተናገርንም። ገና ርእይ አልሰነቅንም። ገና ዓላማ ይዘን አልተንቀሳቀስንም። በዚህ ሰዓት ይህንን ማሰብ መቻል አለብን። ወደዚያ ሲወረወር የፈርዖን ልጅ መልኩን ተመለከተችና የዕብራውያን ልጆች ውስጥ አንዱ እንደሆነ ከዕብራውያን ልጆች ውስጥ አንዱ እንደሆነ ተረዳች ይላል። መልኩን ተመልክታ እስኪ የኔና የእናንተ ውበት የዚችን ቤተ ክርስቲያን ማንነት በትክክል ያሳያል። የኔና የእናንተ አኗኗር የዚችን ቤተ ክርስቲያን ማንነት በትክክል ያሳያል። የኔና የእናንተ ተልእኮ የዚችን ቤተ ክርስቲያን ችግር በትክክል ያሳያል። የኔና የእናንተ ትጋት ሱታፌ ቤተ ክርስቲያን በአገልግሎቱ መሳተፍ በእውነት አሁን ያለውን ክፍተት በትክክል ያሳያል። እውነት የዕብራውያን ልጆች መሆናችን በየቦታው ይገለጻል። እውነት ኦርቶዶክሳውያን መሆናችን በየቦታው ይገለጻል። ሲያዩን ኦርቶዶክሶች ናቸው። ሲያዩን የክርስቶስ ልጆች ናቸው። ሲያዩን ክርስቶሳውያን ናቸው። ሲያዩን መልካሞች ናቸው የምንባል ነን ወይ? በእውነት የዕብራውያን ልጆች ነን ወይ? በእውነት የክርስቶስ ኢየሱስ ልጆች ነን ወይ? በእውነት የኦርቶዶክስ ተዋህዶ ቤተ ክርስቲያን ልጆች ነን ወይ? ይሄ በይፋ ሊገለጥ ይገባል። የፈርዖን ልጅም ብትሆን ፈርዖናውያንም ቢሆኑ መናፍቃንም ቢሆኑ አይዛብም ቢሆኑ የሚያምኑም ቢሆኑ የማያምኑም ቢሆኑ ተመልክተውን የክርስቶስ ኢየሱስን ውለታ በእኛ ውስጥ ማንበብ መቻል አለባቸው። በእውነት የእርሱ ስም በእኛ እየተነቀፈ ነው። በእውነት የእርሱ አምላክነትና ታላቅነት በእኛ ድካም የተነሳ እየተንኳሰሰ ነው። ክርስትናን ማብራት ሲገባን፣ እውነትን ማጉላት ሲገባን፣ የተራራ ላይ መብራት መሆን ሲገባን፣ የዓለም ሁሉ ጨው መሆን ሲገባን በጣም ተሸፍነናል። በጣም ተደብቀናል፣ አንገታችንን ደፍተናል፣ እውነትን በይፋ ለማውጣት እኛነታችንን በይፋ ለማውጣት ኮርተንበት ልንንቀሳቀስ ሲገባን አፍረንበታል፣ ተሳቀንበታል፣ ተጨንቀንበታል። ክርስትናችን በየትኛውም ቦታ ላይ የምንኮራበት ነው። እኛነታችን በየትኛውም ቦታ ላይ የምንኮራበት ነው። በቅዱሳን ምልጃ ማመናችን በየትኛውም ቦታ ላይ የምንኮራበት ነው። በመቤታችን ቅድስት ድንግል ማርያም ተራዶ ማመናችን፣ የእርሷ አምላክን በድንግልና የመውለድን ምስጢር ማመናችን በየትኛውም ቦታ ላይ የሚያኮራን ነው። የምናፍርበት አይደለም፣ አንገት የምንደፋበት አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች መሆናችን በይፋ የምንኮራበት ነው። እዛ አወቀችው ይዛ ወደ ቤት ልትገባ ስትል የሙሴ እህት ከሩቅ ሆና ትመለከት ነበር። ማንን? ሙሴን። እንዲህ አይነት ሰዎች ያስፈልጉናል። ሙሴን ከሩቅ ሆኖ የሚመለከቱ ሰዎች፣ መልካምነት በትክክል ፍሬን እያፈራ ነው ወይ ብሎ ከሩቅ የሚመለከቱ ሰዎች፣ ክርስትና በትክክል እያበበ ነው ወይ ብሎ ከሩቅ የሚመለከቱ ሰዎች፣ ቃለ እግዚአብሔር ለዓለም እየተዳረሰ ነው ወይ ብሎ ከሩቅ የሚመለከቱ ሰዎች ተሳቀው፣ እውነት ታሸንፍ ዘንድ ቃለ እግዚአብሔር ይዳረስ ዘንድ የዚህችን ቤተ ክርስቲያን ውበት ዓለም ሁሉ ይረዳው ዘንድ ወደ እውነት አደባባይ ይመጣ ዘንድ በመሳቀቅ ከሩቅ የሚመለከቱ የሙሴ እህቶች እጅግ በጣም ያስፈልጉናል። እነርሱን የለንም፣ እነርሱን የለንም። ሙሴ እየተደረሰ የሚሉ የሉ፣ መነኩሴው እየተደረሰ የሚሉ የሉ፣ መምህሩ የደረሰ በእውነት መጀመሪያ እንደጀመረው እያስተማረ ነው ወይ? በእውነት እንክርዳድ ያልተቀላቀለበትን ስንዴ በትክክል እየዘራ ነው ወይ? ዘማሪው በትክክል የያሬድን ዜማ ጠብቆ ለህዝቡ የቤተ ክርስቲያንን መልእክት እያስተላለፈ ነው ወይ? የሙሴ እህት ታስፈልገናለች። የሙሴ እህት በዚህ ቦታ ላይ ሆና ሙሴን ትከታተለዋለች፣ ሲወድቅ ታነሰዋለች፣ ሲደክም ትደግፈዋለች። የሙሴ እህት ግን ርቃለች። በእውነት የቤተ ክርስቲያን አስተዳደር ወዴት ነው ያለች የሙሴ እህት የትኛዋ ናት? ስንት ክርስቲያኖች ተጠመቁ ብላ የምትጠይቅ የሙሴ እህት የትኛዋ ናት? በቤተ ክርስቲያን ውስጥ ለቅዳሴ ምን ጎደለ ብላ የምትጠይቅ የሙሴ እህት የትኛዋ ናት? ቤተ ክርስቲያን ምን አቅዳለች? ሀገረ ስብከቶች ምን ሰርተዋል? ማህበራት ምን እያደረጉ ነው ብላ በመጨነቅ ለለውጡ አምጣ የምትከታተል የሙሴ እህት የትኛዋ ናት? ቺ ጠንካራዋ የሙሴ ለውጥ የሚያስጨንቃት የሙሴ እህት እጅግ በጣም ታስፈልገናለች። ሙሴ ከትክክለኛዋ እናት ጡት እንዲጠባ የምታደርግ ከሩቅ ሆና ትመለከተው ነበረና ምን አለች ይላል? ሄጄ ከእናቱ ጋር ጡት የምታጠባውን እናት ይዤልሽ ልምጣ ወይ? ቃሉን አነብላችኋለሁ። አዎ፣ ሕፃኑን ታጠባልኝ ዘንድ ሄጄ የምታጠባ ሴት እናቱ ሳትሆን ሕፃኑን ታጠባልኝ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጆች ልጥራልሽን? አለቻት። ከዕብራውያን ሴቶች ልጆች ጡት የምታጠባ ከፈርዖን አይደለም፣ ከዕብራውያን ከዕብራውያን ከአብርሃም ዘሮች ከዕብራውያን ቃል ኪዳን ከተገባላቸው ከዕብራውያን ከትክክለኛው የቤተ ክርስቲያን አስተምህሮ ከትክክለኛው የቤተ ክርስቲያን ምስጢር ከትክክለኛው ጎዳና ከቀናው መንገድ ጡት የሚያጠቡ መምህራንን ለምእመናን ማፈላለግ ይኖርብናል። እንዲሁ ጉባኤ ተሸፈነ ለማለት ያክል ነው የእኛ ጉባኤያት የሚካሄዱት። እንዲሁ ትምህርት ተሰጠ ለማለት ያክል ነው ትምህርቶቻችን የሚሰጡት። ዝማሬ ተዘመረ ለማለት ያክል አይደለም ዝማሬዎች መዘመር ያለባቸው። በእውነት ከዕብራውያን ሴቶች ልጆች አግኝቶ ሙሴ ጡቱን እየጠባ ነው ወይ? ክርስቲያኖች በእውነት በትክክል የዚችን ቤተ ክርስቲያን ጡት ነው ወይ እየጠቡ ያሉት? ይህቺ ጡት የቅድስት ቤተ ክርስቲያን የትክክለኛዋ እናት ጡት ነው ይላሉ አባ ጎርጎርዮስ ዘኑሲስ። ስለዚህ ትክክለኛዋ ቤተ ክርስቲያን ጡት ከዶግማዋ፣ ከአስተምሯ፣ ከቀኖኗ፣ ከስርዓቷ በትክክል የሚያስተምሩ እናቶችን፣ በትክክል የሚያስተምሩ መምህራንን፣ በትክክል የሚያስተምሩ አባቶችን መምረጥ የማንችል ከሆነ አሁንም ህዝቡን ወዴት ጎዳና እየመራ ነው እንደሆነ አናውቅም። ምእመናንም ለዚህ ነው መጣር ያለባቸው። የሚማሩ አካላትም ከማን ነው እየተማርን ያለ ነው? በእውነት ወዴት ነው እየሄድን ያለ ነው? ቤተ ክርስቲያንን ከየት አንስተን የት እያደረስናት ነው ያለ ነው? በእውነት ከየትኛው ምንጭ ነው እየቀዳን ያለ ነው?
የሚለውን ነገር ምእመናን የሚማጣራት ኃላፊነት አለባቸው። ያኔ ነው በትክክል አድገው ለውጥ ማምጣት የሚችሉት። ያኔ ነው ለእስራኤል መቆርቆር የሚችሉት። ያኔ ነው የቅዱሳን ምልጃ የሚገባቸው። ያኔ ነው የድንግል ማርያም እናትነት የሚገባቸው። ያኔ ነው የቤተ ክርስቲያን ታላቁ አገልግሎት ድካም፣ የሊቃውንቱ ብቃት፣ የቤተ ክርስቲያን የትርጓሜው መጻሕፍት እና ሌሎችም የቤተ ክርስቲያንን ስንዱ መቤት የጸጋ ግምጃ ቤት መሆኗን የሚያጠይቁ ነገሮች ሊገቧቸው የሚችሉ ያኔ ነው ለምእመናን። ስለዚህ ምእመናን ራሳቸውን በዚህ ጎዳና ለመቅረጽ ነው መነሳሳት ያለባቸው። ይህ አዲስ ዓመት ቆም ብለን እንዴት ነው መማር ያለብኝ? እንዴት ነው መቀረጽ ያለብኝ? እንዴት ነው የቅድስት ቤተ ክርስቲያንን ጡት በአግባቡ መጥማት ያለብኝ? ቤተ ክርስቲያንን ወዴት ነው የመራናት ያለ ነው ብለን ሁላችንም በማንኛውም የሥራ ዘርፍ በማንኛውም ኃላፊነት ላይ ያለን ሰዎች ራሳችን የምንመለከትበት ጊዜ ነው። አጥቢዋ መጣች። ይህን ሕፃን አጥቢልኝ ዋጋሽንም እሰጥሻለሁ አለቻት። እና ሙሴ በዚያው በፈርዖን ቤት በዚህ አይነት ሁኔታ አደገ ይላል። በዚያም ወራት እንዲህ ሆነ ይላል ቁጥር 11 ላይ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ። አሁን ጎበዝ አደገ፣ ወደ ማን መውጣት አለበት? ወደ ወንድሞቹ መውጣት መቻል አለበት። ይሄ ነው በቤተ ክርስቲያን አገልግሎት እንደዚህ አድገን መለወጥ መቻል አለብን። ዛሬም ነገም ጡት የምንጠባበት ሰዓት አይደለም መሆን ያለበት። የጠባነውን ጡት ለሌሎች ለማጥባት ደግሞ ራሳችንን ብቁ የምናደርግበት ጊዜ ይኖራል። ወደ ትግሉ መድረክ የምንወጣበት ጊዜ ይኖራል። ወደ ወንድሞቻችን የምንወጣበት ጊዜ ይኖራል። በቤቱ ግን ማደግ ግድ ነው። ይሄንን ለማድረግ ወደ ወንድሞች ከመውጣት በፊት ህዝበ እስራኤልን ነጻ ለማውጣት ከመጣጣር በፊት ስለዚህች ቤተ ክርስቲያን ለውጥ ከማማጥ በፊት አስቀድሞ የዚህችን ቤተ ክርስቲያን ጡት መጥባት ያስፈልጋልና ጡቱን ጠባ። ያንን ጠብቶ ካደገ በኋላ አሁን ጎበዝ ሆኗል፣ ወደ ወንድሞቹ ወጣ። ጎበዝ በሆንን ጊዜ ወደ ወንድሞቻችን የምንወጣው ወይስ ጉብዝናችን እዚያው የጋን ውስጥ መብራት ሆኖ ነው ታፍኖ የሚቀረው? ስንት ሊቃውንት አሉ ሊቅነታቸውን ወደ ወንድሞቻቸው ማውጣት ያልቻሉ። ስንት ለቤተ ክርስቲያን የሚቀኑ አሉ ብቻቸውን የሚንገበገቡ፣ ሌሎችን ግን ማስተባበር ያቃታቸው፣ ከዓላማቸው ጎን ማሰለፍ ያቃታቸው። ስንት ትልልቅ ዓላማ ያላቸው ሰዎች አሉ፣ ግን የዚችን ቤተ ክርስቲያን የወንድሞቻቸውን ችግር በአግባቡ ያልተረዱ። ሙሴ ዘሎ አይደለም ወደ ስራው የገባው፣ ወደ ወንድሞቹ መካከል ሄዶ ያለባቸውን ችግር ነው ያጣራው። ችግሮችን ካጣራ በኋላ ነው የሚጠበቅበትን ኃላፊነት የሚረዳው። በዚህ አዲስ ዘመን ላይ ሆነን ዝም ብለን እንስራ ብለን ከማቀዳችን በፊት ያሉ ችግሮችን መለየት መቻል አለብን። እንስበክ ብለን ከመነሳታችን በፊት ያሉ ችግሮችን ማየት መቻል አለብን። ቤተ ክርስቲያንን እናስተዳድር ብለን ከመነሳታችን በፊት ያሉ ችግሮችን ማየት መቻል አለብን። እንዳጠቃላይ ያለው ችግር ምንድን ነው? እንደ ሰበካ ጉባኤ ያለው ችግር ምንድን ነው? እንደ ሰንበት ትምህርት ቤት ያለው ችግር ምንድን ነው? እንደ ዓለም ያለው ችግር ምንድን ነው? እንደ ቤተ ክርስቲያን አስተዳደር ያለው ችግር ምንድን ነው? እንደ አሕዛብ ያለው ችግር ምንድን ነው? እነዚህን ሁሉ ነገሮች ነው አስቀድመን ነክሰን ማውጣት ያለብን። እነዛን ካወጣን በኋላ አሁን ደግሞ ወደ ማን መሄድ እንችላለን? በእኛ ወንድሞች ላይ ወደ ተነሳሱት፣ ከእኛ ወንድሞች ጋር ትግል ወደ ገጠሙት ወደ ፈርዖናውያን ደግሞ መሄድ እንችላለን። ከዚያ በኋላ ማለት ነው። ሙሴ ወደ ወንድሞቹ ወጣ ይላል። የስራቸውንም መከራ ተመለከተ ይላል። ይሄ ነው የስራቸውንም መከራ ተመለከተ። የምእመናንን መከራ ተመልክተናል። እንዴት እውነትን ለመፈለግ እየተሳቀቁ እንደሆነ ምእመናን፣ የእግዚአብሔርን መንገድ ትክክለኛውን ጎዳና ማን ያሳየናል ብለው እንዴት እያማጡ እንደሆነ በትክክል ተመልክተናል። የምእመናንን መከራ ከሚስጢራቱ እንዴት እንደራቁ ተመልክተናል። ከስጋ ወደሙ እንዴት እንደራቁ ተመልክተናል። የሚያስተምራቸው አቶ ግራ የተጋቡ በአስተርጓሚ ንስሐ የሚገቡ ምእመናን እንዴት እንዳሉ ተመልክተናል። እንዴት ንዋየ ቅድሳቱ እንደተቃጠሉ ተመልክተናል። መመልከት መቻል አለብን እንጂ ዞር ብለን መመልከት፣ ያ ነው ቅናት የሚቀሰቀስብን። በዚህ ሰዓት ይሄንን አጋጣሚ ይሄንን የሽግግር ጊዜ እንኳን በመጠቀም ያለውን ችግር የማንመለከት ከሆነ አሊያማ የዘመን ማለፍና የዘመን መምጣት ምን ትርጉም አለው? አሁን በዚህ ዘመን ጎበዞች ሆነናል። አሁን በዚህ በሽግግር ሰዓት ይሄ አዲስ ዘመን የአዲስ ኪዳንንም ዘመን የሚያጠይቅ ነው። አዲሱን ከክርስቶስ ጋር የምንኖረውን ዘመን አዲሱን አስቀድሞ በነበረው በብሉይ ኪዳኑ መስዋዕት ሳይሆን መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ ራሱ መስዋዕት አቅራቢ ሆኖ የመሰረተውን ኪዳን የምንመለከትበት ጊዜ ነው። ይሄ ሰዓት በፍጹም ልባችን ለትሩፋት የምንጋደልበት ጊዜ ነው። ይሄ ሰዓት በፍጹም ፍቅር የምናገለግልበት ጊዜ ነው። ይሄ ነው አዲሱ ዘመን። ሶስተኛው ቀን እንዲህ ያለ ቀን ነው። እንዲህ ያለ ቀን ለትጋት ለአገልግሎት ለቤተ ክርስቲያን ፍቅር ለወንድሞች ፍቅር
የሐዲስ ኪዳን ትምህርት በአግባቡ ወንጌሉ በአግባቡ ቃለ እግዚአብሔር በአግባቡ ለሚመናን እንዲደርስ ይበለጠ ምን ቀርበት ዘመን ነው። አዲስ ኪዳንን ይበለጠ የሚያሳስበን ሰዓት ነው። ይሄን ለማድረግ ግን ዞር ብለን ወገኖቻችንን መመልከት መቻል አለብን። ያለባቸውን ችግሮች መመልከት መቻል አለብን። ማህበራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል። እጅግ በጣም ዘርፈ ብዙ የሆኑ ደግሞ ከሃይማኖቱ ጋር የተገናኙ ችግሮች ይኖራሉ። ከሃይማኖቱ ጋር በሚልበት ጊዜ ሃይማኖቱን ካለመረዳት፣ ቃሉን ጠንቅቆ ካለማወቅ፣ ዜማውን ጠንቅቆ ካለማወቅ፣ ወዴት እንደሚሄዱ ካለማወቅ የሚመራቸውን ከመፈለግ አንጻር ለማለት ፈልጌ ነው። እና ይሄንን ተመለከተ ሙሴ ተመለከተና የግብጹም ሰው የወንድሞቹን የብራውያንን ሰው ሲመታ አየ። የግብጹም ሰው የወንድሞቹን የግብጹን ሰው የወንድሞቹን የብራውያንን ሰው ሲመታ አየ። ወዲና ወዲ ተመለከተ፣ ማንንም አላየም፣ ግብጻዊውንም ገደለ። አባ ጎርጎርዮስ ዘንሲስ ምን ይላሉ? መልካምነት ብለን እኛ የወለድነው ጥሩነት ብለን እኛ በዚህ ዓለም ላይ የወለድነው ነገር ግብ ግብ ይገጥማል ከክፋት ጋር፣ ከዲያብሎስ ሰራዊት ጋር ግብ ግብ በሚገጥምበት ጊዜ፣ ከርኩስ መንፈስ ፍሬዎች ጋር ግብ ግብ በሚገጥምበት ጊዜ እኛ መልካምነት እንዲያሸንፍ ክፋትን መግደል መቻል አለብን። ክፋትን፣ ኃጢአትን መግደል መቻል አለብን። የበደልን ስር፣ የጥፋትን ስር መቁረጥ መቻል አለብን። ያንን ስሩን ቆርጠን ከዛ በኋላ ደግሞ እሱ እንዳያደናቅፈን ለተሻለ አገልግሎት መነሳሳት መቻል አለብን። ወደ ወንድሞቹ መጣ። ወንድሞቹም እርስ በርሳቸው እየተጣሉ አገኛቸው። በመቀጠል ሁለታችሁም ዕብራውያን ስትሆኑ እንደምን ትጣላላችሁ አላቸው። በዚህ ሰዓት ልክ ግብጻዊውን እንደገደልሆ በእኛም ላይ እንደዚህ ልታረግ ትወዳለህን አሉት። ይሄን ወንድማቸውን አገለሉት። እንግዲህ ሙሴ የውጭውን ችግር ብቻ አይደለም የተመለከተው፣ የውስጡንም ችግር ተመለከተ። ወንድማማች ስለምን ትጣላላችሁ? የተጣሉ ብዙ ወንድማማች አሉ። አንድ አላማ ይዞ ሳለ፣ አንድ አካሄድ ይዞ ሳለ ያልተግባቡ ብዙ ወንድማማች አሉ። ሁለቱም ለቅድስት ቤተ ክርስቲያን እየተቆረቆሩ ብዙ ያልተግባቡ ወንድማማች አሉ። እነዚህ ወንድማማች መግባባት መቻል አለባቸው። ቂሞች መድረቅ መቻል አለባቸው። ጥላቻዎች መጥፋት መቻል አለባቸው። በዚህ በአዲሱ ዘመን በዚህ እርቅ ላይ ነው አገልግሎቱን መመስረት ያለብን። ክርስትናውን ማስኬድ ያለብን በዚህ እርቅ ላይ ነው። መንፈሳዊነቱን ማስኬድ ያለብን በዚህ እርቅ መሰረትነት ላይ ነው። አዲስ ኪዳንም ይሄ ነው። የእርቅ ዘመን ነው። የይቅርታ ዘመን ነው። ስለዚህ መጣላት እንደሌለባቸው ነገራቸው። አልተቀበሉትም። ከዚያ በኋላ እንግዲህ በምዕራፍ ሶስትም ላይ የምናገኛቸው ታሪኮች አሉ። በዚያ በእረኝነት መኖር ጀመረ። ከዚያ የፈርዖን ልጅ ላለመባል እምቢ አለ። ከዚያ በኋላ 40 ቀንና 40 ሌሊት በጾም ቆየ። በሲና ተራራ ከእግዚአብሔር ጋር ተነጋገረ። ከዚያ በኋላ ነው እንግዲህ ህዝበ እስራኤልን የመምራት ጥንካሬውን ገንዘብ አድርጎ ህዝበ እስራኤልን ከግብጽ መርቶ ወደ ከነአን የማውጣቱን ትግል የተያያዘው። ስለዚህ በዚህ አዲስ ዘመን ላይ ሆነን ይሄን ትልቅ ርዕይ ነው መያዝ ያለብን። ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ካለማወቅ ወደ ማወቅ፣ ከኃጢአተኛነት ወደ መንፈሳዊነት፣ ከጥፋተኛነት ወደ ተሻለ አመለካከት፣ ወደ ተሻለ አስተሳሰብ፣ ራሳችንን፣ ቤተሰባችንን፣ አገልግሎታችንን፣ መዋቅሮቻችንን የምናመጣበት ሰዓት ነው። ወንድ ልጅን መውለድ ይሄ ነው። የተራራው፣ የአባጣው፣ የጎርባጣው እና አስቸጋሪ የሆኑ ነገሮች ተደልድለው ሜዳማ የመሆን ሚስጢር ይሄ ነው። ይሄንን ለማድረግ ቃል መግባት መቻል አለብን። እንግዲህ እግዚአብሔር አምላካችን ይሄንን አዲሱን ዘመን ወንድ ልጅ መልካም የተባለውን ደግነት የተባለውን ጥሩነት የተባለውን ወልደን ለፍሬ የምናበቃበት ለውጥ የምናመጣበት ዘመን ያደርግልን ዘንድ ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።